ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ። ኳን መጥቻችን ዛሬ ሰኞ ሐምሌ 11 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሐምሌ 11 ቀን 958 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? የዘረኛ ከበሮ ፍጃው ፍጃውን አፍቅሮ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ ከዜናው በማስከተል እናቀርባለን። ከዚያም ለከት ያጣ የዋህነት ውሎ አድሮ ጅልነት በሚል ርዕስ ሕይወት አሰፋ የላኩልንን ጽሑፍ የመጀመሪያውን ክፍል እናሰማለን። በመጨረሻም አገዛዙ ለጥፋት የተሰማራ መሆኑን ተረድተን ለማይቀረው ሕዝባዊ አመጽ እንነሳ በሚል ርዕስ በቀረበው ጽሑፍ የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በአገዛዙ አገር የማተራመስ ሥራ በዋግምራ ዞን 74000 ሰዎች በክረምት ወቅት መጠለያ ውስጥ ያሉት ሩብ የማይሞሉ ተፈናቃዮች ብቻ መሆናቸው ያካዩ ነዋሪዎች ይናገራሉ። የምግብና የመጠለያ አጥረት በመከሰቱ 74000 የሚሆኑ ተፈናቃዮች በክረምት ወቅት ከመጠለያ ውጭ መሆናቸውን ነዋሪዎቹ ገልጸዋል። ከአገዛዙ ጋር ጭራ የሚገናኙ የሱዳንና የህወሓት ወታደሮች በረከት በሰባለ አካባቢ ዝርፊያ መፈጸማቸው ተነገረ። ሰሞኑን የሱዳንና የህወሓት ታጣቂ ልዩ ስሙ መቻታ እና ዋልድ በሚባሉ ቦታዎች ላይ በ12 ፓትሮል በድሽቃ በመለኮስ በርካታ የእርሻ ልማቶች ያለ ሀይባይ አውድመዋል። በዚህም የኢትዮጵያ ለግብርና ለትራክተር ስራ ሊውል የነበረ 8 በርሜል ነዳጅ ለጉልበት ሰራተኞች የተዘጋጀ 60 ኩንታል እህል ዘርፈው ወስደዋል ብሏል። በካማሺ ዞን በጸጥታ ችግር ምክንያት ማዕድን የማውጣት ስራ መቋረጡ ተገለጸ። በቤንሻንጉል ጉሙዝ አካባቢ በሚገኘው ካማሺ ዞን በርካታ ማዕድናት ቢኖሩም አገዛዙ በወለደው የጸጥታ ችግር ምክንያት አሁን ላይ ማዕድን የማውጣት ተግባር ተቋርጦ እንደሚገኝ ነዋሪዎቹ ገልጸዋል። በዚህም ከአዲስ አበባ፣ ከአማራና ከኦሮሞ አካባቢ ወጥተው ሲሰሩ የነበሩ በርከት ያሉ ባለሀብቶች ስፍራውን ለቀው መውጣታቸው ተነግሯል። በሆሮ ጉድሩ ወለጋ ዞን በአሙሩ ወረዳ አጋም ቀበሌ በጎዶሜ በተባለ አካባቢ አቶ መብራቱ ብርል የተባሉ ግለሰብ በአሰቃቂ ሁኔታ በኦህዴድ ኃይል በኦነግ ተገድለዋል። በዚህ አካባቢ ከኦሮሞ ህዝብ ጋር ተጋብቶና ተዋልዶ እየኖረ የነበረ አቶ አብራ ብርሉ የተባለው ግለሰብ ጀግንነቱን የሚያውቁት ኦህዴዶች በእጃዙር በኦነግ አስገድደታል ሲሉ ያካባቢው ነዋሪዎች ገልጸዋል። በባህር ዳር ጠቅላይ ፍርድ ቤት አገዛዙ ፋኖቹ ውሳኔ ለማስተላለፍ በቀጠረበት ዕለት የተገኛችሁ መላ አማራ ፋኖ አባላት የአማራ ፋኖ በባህር ዳር አመራሮች የአማራ ፋኖ በሸዋ አማሮችና አባላት ሰሞኑን በባህር ዳር ጠቅላይ ፍርድ ቤት የተገኝቶ ድጋፍ የሰጠውን የአማራ ክልል ወጣት አመስግነዋል። በባዴን ሆድ አደረ ካድሬዎች በሐሰት የተወነጀሉ የአማራ ፋኖ በባህር ዳርና በሸዋ ወንድሞቻችንና እህቶቻችን የፌደራል ፖሊስ ባቀረበው አንዱ የክስ መዝገብ ውስጥ ዘጠኝ ተከሳሾች ሲሆኑ አሁንም ከአገዛዙ ጥርስ እንዳልወጡ ተገልጿል። ከዛሽ የፌደራል ፖሊስም የተሰጠኝ ጊዜ በቂ አይደለም የ14 ቀን ጊዜ ቀጠሮ ድጋሚ እየተሰጠ በማለት የታሳሪዎቹ መከራ ለማራዘም አስተባብሏል። አሁንም የሚቀሩ ስራዎች አሉ በማለት ያገዛዙ ቀጠረኞች ያቀረቡት በርካታ ቢሆንም በዋናነት ግን ተጨማሪ የምስክርነት ቃል መቀበልና ግብራበሮችን ተከታትሎ መያዝና ወንጀሉ ጋር ግንኙነት ያላቸው ማስረጃዎች ማሰባሰብ ወዘተ የሚሉ ፈላጭ ቆራጭ ምክንያቶች እንደነበሩ ተነግሯል። የተጠርጣሪ ጠበቆችም ፖሊስ የጠየቀው የጊዜ ቀጠሮ ተገቢ አይደለም ከዚህ በፊት የተሰጠው የ14 ቀን የጊዜ ቀጠሮ በቂ ነበር በማለት ተከራክረዋል። ፍርድ ቤቱ የግራና የቀኙን ከሰማ በኋላ የ10 ቀን የጊዜ ቀጠሮ ሰጥቷል። የዩኒቨርሲቲ ምምራን አገዛዙን በማበዝ የሥራ ማቆም አድማ ለማድረግ ምክክር ላይ መሆናቸው ተሰማ። በደሞዝ ጭማሪ አናሳ መሆንና ሌሎችም በአገዛዙ መፍትሄ የተገኙ ተደራራቢ ችግሮች መበራከት ምክንያት ሥራ እስከ ማቆም የሚደርስ አድማ ለማድረግ በምክክር ላይ መሆናቸውን ምምራን ይገልጻሉ። ለአገዛዙና ለኢትዮጵያ መምህራን ማህበር ተደጋጋሚ ጥያቄ ቢያቀርቡም በዋነኝነት የደሞዝ ጉዳይ፣ የቤት ክራይ አበል እንዲሁም በደረጃ እድገት ማስተካከያ ባለማግኘታቸው በስራቸው ላይ አሉታዊ ተጽዕኖ ፈጥሯል። ይህን ተከትሎ ስራ ለማቆም እንደተገደዱም ተናግረዋል። በምስራቅ ወለጋ ዞን ከአንደር ጉጥን ከተማ ተነስተው ወደ እሙሩ ወረዳ በአገዛዙ ግዳጅ የተጣለባቸው 15 የሚደርሱ መኪኖች በመመረስ ላይ ሳሉ በአሙሩና በአጋምሳ መካከል በሚገኘው ጫካ ውስጥ በመሸገው የኦዴድ ኦነግ ስራዊት መታገታቸው ተገልጿል። ከአካባቢው ባገኘነው መረጃ ካሊድ አምዲሁን በእያንዳንዱ መኪና 100 ሺህ ብር በመክፈል 7 ሹፌሮች መለቀቃቸው ተነግሯል። 3 ሹፌሮች ገንዘብ ባለማስገባታቸው የተነሳ የመኪና ቁልፉን አሸባሪው ይዞ ወደ ጫካ ገብቷል። ሌሎቹ ደግሞ ወደ ጉጥን መመለስ ላይ መሆናቸው መረጃዎች ይጠቁማሉ። ጽንፈኛና ጠባብ የኦሮሞ ፖለቲከኞች ከራሳቸው አልፈው ለትልቁ ኦሮሞ ህዝብ የሚተርፍ ጦስ እንደደገሱለት ነው ሲሉ ምሁራን ገልጸዋል። የኦዴድ ጠባብ ተገንጣይ አገር አፍራሽ ቡድን የአዲስ አበባን ዲሞክራሲ እንቀይራለን ብለው ኮንዶሚኒየምና መተዋጫ ከማደል ጀምሮ ብዙ ደከሙ። ይህ በስታቲክስ በተደገፈ ሚስጥራዊ ጥናት እንዳልተሳካላቸው አረጋግጠዋል። አሁን አዲስ አበባን እናሳንሳታለን የሚል ያገዛዙ ካድሮች አዲስ እቅድ ጀምረው ኦሮሞ ውስጥ የሚደረገው ማንነት መሰረት ያደረገ ጭፍጨፋ ማን እንደሚመራና አላማው ምን እንደሆነ በሚገባ አመላካች ነው ብለዋል። አገዛዙ በግልጽ ከአዲስ አበባ ግዛት ወደ ኦሮሞ ባህል እያስገባ ጭፍጨፋ ማባረር የሚል መረን ከማጣመድ ያለየና አውሪያው እየቀደ ነው ብለዋል። ይህ የኦሮሞን ከአሳነስና ከማጠልሸት የዘለለ አንዳች የማይጠቅመው የነውረኛ ፖለቲከኞች ድርጊት እንደሆነ ግልጽ ስለሆነ ሁሉም ሊዋግ ይገባል ሲሉ ምሁራን አክለዋል። ለራሱ የነበረን ዜና በዚያ አብቅቷል። ከቀሪ የፍኖተ ዝግጅቶች ጋር አብራችሁን ቆዩ።
የዘረኛ ከበሮ ፍጃውፍጃውን አፍቅሮ ከባብም ቁላል መቼም ቢሆን እርግብ አይፈለፈልም ስንል ብዙ አመታት አልፈውናል። የለም ከፈርዖን አዳራሽ ሙሴ ወጥቷልና ኮሎኔሉ 27 አመታት የወያኔ ቀንደኛ ባለስልጣን የዘረኛ ውሬ ኦህዴድ መሪ ሆኖ ቢቆይም አሁን ኢትዮጵያዊ ሆኗል አሉን። የሱ ኢትዮጵያዊነት ጉንጫልፋ ነው። አፉ ቅቤ ልቡ ጭቤ ብንልም ጆሮአቸውን አንጥፈው ተኙበት። ለስልጣን ያበቁት የሚመክሩት መካሪ የሰጡት ካረቦች አብረውና ሲረው ሻቢያን ከብርዱ ወደ ሞቀቤት እንዲገባ ያደረጉት ያሸለሙት ያሻሻጡት ቅጥረኞች የኮለኮሉለት ሌሎች ሳይሆኑ የህዝብን ትግል ባጭር ሊቀጩ የወሰኑት አሜሪካኖች ናቸው። መጥፎ ታሪካቸው ምስክር ነው ብንልማ ያ ግራ ክንፍነታችሁ ተነሳባችሁ ሲሉ አወገዙን። የኮሎኔል ግራኝም ምስል የያዘ ልብስ መልበስ እጁንም ለመጨበጥ ለመሳም መጋፋት ማጨብጨብ ጨርቅን መጣል ተከሰቱ። ህዝብ ወዶታል ደግፉታሉን። ሙሶሊኒ አዲስ አበባ ጦሩ ሲገባና ኢትዮጵያ የጣሊያን ሆነች ብሎ ሲያጓራ ብዙ መቶ ሺህ ጣሊያኖች ደግፈውት ነበር። ግን ወረራውን ትክክል አላደረጉትም ውሎ አድሮም ቁልቁል ከመሰቀል አላዳኑትም ብለን መለስነላቸው። ስሜታዊ ድጋፍና የልብ የህዝብ ዘላቂ ድጋፍ አንድ ሆነው አያውቁም። ሰውየውም ሳይውል ሳያድር ሰው በላ የኦሮሞ ጠባቦችን ወደ አገር መጋበዝ ብቻ ሳይሆን በተቻለው መስክ ሁሉ አጎስን በቶሎ ሳተክቶ አማራው ላይ ጥርሱን ነከሰ። ከጌዲዮ ወደ ሚሊዮን አፈናቀለ፣ ቡራዩንም አስከተለ። ከዚያ ወዲያማ ግራቀኙ ፎገራ ሆነለት። ወገን በሞላ ስላደረሱብን ግድያና ፍጅት፣ ስላጋዩት ቤተክርስቲያንና ስላረዷቸው ካህናት፣ ቀጥቀጣው ስለገደሏቸው ዲያቆኖች፣ ስላረከሱት ሰንደቅ ዓላማችን፣ የጋራ ታሪካችን፣ የተዋህዶን ቅርስ በዝብዘው ለፈረንጅ እስከዛሬ በርካሽ እየሸጡ መሆናቸውን፣ በሸኔ ሽፋን እንደዘረፉን፣ በወለጋ በሰሜን ሸዋ እንደፈጁን፣ በማይካድራ ከሺ በላይ ወገኖቻችንን እንደጨረሱ መረጃ አምጡ የሚለን አይሆንም። ሰውን ቢገርመው ቢገርመው ይህ ሁሉ ጭራቅና ወሬ አስከሬን ቆራርጦ የሚያሰጣ ሕፃናትን በጭካኔ የሚያርድ በከባድ መሳሪያ የሚደበድብና የሚጨርስ እርጉዝ የሚገድል እመበለቶችን የሚደፍር እስካሁን የት ተደብቆ ነበር የሚለው ነው። ሸኔ ያሉት የወያኔና የኦነግ መሳሪያ ገና ከጠዋቱ የኮሎኔል ግራኝን ፍላጎትና ቅድንም በተግባር አሳይቶ ነበር። በጠራራ ፀሐይ አይናቸውን ከፍተው ያንቀላፉና ያንኳራፉ ግን አይኔን ግንባር ያርገዋሉ። ያባዎች በአሜሪካ በዋሽንግተን ከተማ በኮሎኔል ግራኝ ኤምባሲ ላይ የተቃውሞ ሰልፍን ሲያደርጉ ሊደግፏቸው ቀርቶ በጥብቅ አወገዟቸው። ያባ ግን ሲመነኩስ የሰይጣንን አመጣጥ አውቆ ነበርና የወያኔው ኮሎኔል የአገርና የህዝብ ጠላት ነው በሚለው ጸና። ዛሬ ታዲያ ማን ነው የተሳሳተ? ህዝብን አደናግሮ ለጸረ ህዝቡ ኮሎኔል የጠቀመ? መልሱ ለህዝብ ግልጽ ነው። በየቀኑ በየሳምንቱ በየወሩ በዘረኛው ኮሎኔል አገዛዝ በገፍና በግፍ የሚያልቀው አማራ፣ አፋር፣ ወዘተ በቂ ምስክር ነው። ለአገርና ለመብቱ ብሎ ወያኔን ታግሎና ባያሌው መስዋዕት ከፍሎ የነበረውን ህዝብ ለወያኔ ጥቃት መልሶ ያጋለጠውና አሁንም በስፋት ሊያስጠቃው ከአረቦችና ሀያል ነኝ ባዩ ፈረንጅ ጋር ሆኖ የሚንቀሳቀሰው ኮሎኔሉና አረመን ያገዛዙ ናቸው። የአውሮፓ ማህበር ተወካይ ኮሎኔሉን አናግሬው ወያኔና ሸኔ ተብየውን ሽብርተኛ ያልነውን እናነሳለን ብሎኛልና ውይይት ሊያደርጉ ይችላሉ ስትል ሰሞኑን የለፈለፈችውን ወገን ሁሉ አንደምታውን ሊያጤነው ይገባል። እነ ያፓ ታገዱ፣ አትድረሱብን ተባሉ፣ ደብዛቸው የጠፋ እስረኞች የት ደረሱ ሲሉ አልሰማንም። ኮሎኔሉን ከወያኔ እንደገና አፋቅረው ኢትዮጵያን በዘረኞች ቆሻሻ ሸበጥ ስር ለመጣል ግን ሳይታክቱ ይዋደቃሉ። ለኦሮሚያና በሚስጥርም ለወያኔ ብዙ ሚሊዮን ዶላር እየለገሱም ናቸው። ኢትዮጵያና ኢትዮጵያ ያለውን ማጥፋት የጋራ እቅዳቸው አጀንዳቸው ነው። ሕይወትና ተጨባጭ ሁኔታ ትምህርት የለገሱን በተደጋጋሚ ነው። አልማር አልሰማ አላያል እኛ ራሳችን ነን። ሰው የተናገረውን ያክላል ተብሏል። ኮሎኔል ግራኝ ሲነጋ ጀምሮ እስከ ነጋታው ጠዋት ሲዋሽ ሲቀደድ አለ። ለሰላም ስንል የማንፈነቅለው ድንጋይ የለም ቢልም ይህን ከወያኔና ዘረኛ መሰሎቹ ለመታረቅ መጠቀም ያደረገው እንጂ የኢትዮጵያዊውን ሰላም ለማደፍረስ ያልፈነቀለው አለት የለም ማለት እንችላለን። ፋኖና ሕዝባዊ ኃይልን ለማውደም የተራወጠውን ቀን ተለት የሚፈጀውን ማይካዝራቸውን ወለጋቸውን ማየቱ ብቻ ይበቃናል። ውሸት ደግሞ ያደገበትና ስካሁንም ለሞት የዳረጋቸው ባለመሆኑ ባንድ ሳምንት ጊዜ ውስጥ የወያኔው ኮሎኔል እርስ በርሳቸው የሚቃረኑ የውሸት ጣቃዎችን ህዝብ ላይ ያራግፋል። ቅጥረኞቹ ደግሞ ቅጽል ደርድረው ያዳንቁለታል። የሚታለለውና የሚደናገረው ቁጥር ያነሰ መምጣቱ ግን ግልጽ ነው። ይደግፉት የሄዱትን ዳያስፖራ ሰብዮች ሰድቦና ወርዶ እንዳሳፈራቸው ሁላችንም አይተናል ታዝበናል። የኮሎኔሉ የዳበረው ዕውቀቱ ሳይሆን የጥራዝ ነጠቅና የነፍሰ ገዳይ እብሪቱ ብቻ ነው። የማይፈርስ ምሽግ የለምና ኮሎኔሉ ያቆመው አገዛዝና ጦር መፈራረሱ መበታተኑ የሚቀር አይደለም። ቸልታን ከተው ነው። የጎጃም ህዝባዊ ኃይል በወንበራ ወደ ወለጋ ዘልቆ ጸረ ህዝብ ዘረኞችን መንጋ ጥግ ካፊያዘው ህዝባዊ ኃይል ተባብሮና ኢትዮጵያ ብሎ በነ ኮሎኔል ግራኝ ላይ ከዘመተ። የባብ ለማዳ ያህያ ፍሪዳ የለውም። በጋራ ትግላችን የዘረኛውን ኮሎኔል አገዛዝ እናውድመው። ግፈኛው ኮሎኔል የሰይጣን መልእክተኛ ነው።
እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ጊዜው የስራ እንጂ አይደለም የወሬን ካቆይ ታሬሙ አድሁኑ ድሬን አገኛ ለመምሰል አፍን ማሞትሞት ምንም ቦታ የለው በቁርጠኛው ለውት ምንም ቦታ የለው በቁርጠኛው ለውት አላንዳንድ ሾካካ ከሃዲ ሁዳ ለሌሊት ነገር ወዳጅ የሚገዳ ሾካካ ከሃዲ ሾካካ ወሬኛ ከምርገት ይፋል ሊሾነው መለኛ ከምርገት ይፋል ሊሾነው መለኛ ሰይ ሾካኩ እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ጊዜ ስራ እንጂ አይደለም የወሬን ካቆይ ታሬሙ አትሁኑ ድሬን አገኛ ለመንፈር አፍን ማሞትሞትን ምንም ቦታ የለው በቁርጠኛው ለብት በቁርጠኛው ለውት ሰው መሳይ ሾካኩ እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ።
አድማጮቻችን በማስከተል ህይወት አሰፋ የላኩልንን ጽሑፍ የመጀመሪያውን ክፍል እናሰማለን። ለከት ያጣ የዋህነት ውሎ አድሮ ጅልነት። ከህይወት አሰፋ ክፍል 1 የታያለውን ፍርጥርጥ ያለውነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ እየነጠቁ አሪዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ። የተባለውን ብቻ እንደ ውሻ አንጠልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖርነው ክስተት ሲሆን ይሄን ሐሳቤን እያሰፈርኩ እስካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንም ያጠዋል ብዬ አልገምተም። ጨለማ ነው ሲባሉ ነግቷል የሚሉ ህሊና በሲሮች የረከሰው ህሊናቸውን ከኋላ አስከትለው በልቶ የማይጠረቀው ተውሳካም ከርሳቸው ደግሞ በየመምሪያው ቢሮ ውስጥ ልናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል። አምሯቸውን ሸጠው ኑሯቸውን በመልጃና በመታየ መሰረቱት የዘመኑ ተረኛ መስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጸሙት በደል አለ ማለት ከቶውንም አይቻለም። ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነቱ ሲጸርጹ እንደነዚህ አይነቶቹን የህዝብ ነቀርሳዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን ይደረሰበት ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን ይኖርነው ይህ ክፉ ልማድ የህዝብን ትግል ያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው ይኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሀቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠ ባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጣጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩዋትን ሀገር የተማሩ መሃይምናን አጠፋዋት እንደተባለው ካቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ እየወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን እያየ አላየውም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። ህዝብ እውነታውን አውቆ የሀቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቀለመ ከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብዬ አምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር እንድሪያስ እሸቴንም ሆነ ፕሮፌሰር ይሳቅን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የህዝብን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያከማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጌያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና አምባ ዋጋ እያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታ ቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ ያምባገነኖቻችን ዋናውና አርዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጥዙበታል። ቀንጃበሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ ያሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን ያያት የቅድማያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለው ሆኖ መዳረሻው ከዚሁ ካልታደለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለሀገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ከትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የህዝብ ክፍሎች የእናትና የአባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግድየለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነቱን ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጥፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢከሰቀሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም ስንሸከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስርዓት ይኖር ከነበረው ህዝብ ወኔ ባነሰ መጠን ለአደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጠን። ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነጋሪ አካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ከስረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክት ልብሳችንን መልበስ ልማድ አድርገነዋል። ምን ያህል እንደሚያሳፍርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደሞከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ለአምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና ጀሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ተረኛ ሀገር አጥፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚህ አረመኔዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃፍት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮዎችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ውድ ህይወትንና የአገር ሀብትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም 50 ዓመታት በላይ እልፍ አላፍ የዜጋ ህይወት ተቀጠፈ፣ የአገር ሀብት ወደመ። የተረፈን ነገር ቢኖር እድገታችን የኋሊት ሽምጥ መጋለቡ ነው። ወጉ አይቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ አሁን ደግሞ ከኋለኞች ኋለኞች ለመሆን በቅተናል። የዚህ ስረ መሰረቱ ደግሞ የኛ ለከት ያጣ መወላወልና ሀቅን በቅጡ ተገንዝበን ለነጻነታችን ለመዋደቅ ቁርጠኛ አለመሆናችን ነው። መሞኘትና መታለል የግል ንብረታችን አድርገን ታጋይ ዜጋ እስከ ህይወት መስዋዕትነት ድረስ ዋጋ ሲከፍ እኛ እያፈነስ የጀግና ታጋይ ደጋፊዎችን ሳይቀር ስናሳድድ እንደኖርንም ከጎናችን ሆነው ሲታዘቡን የኖሩ ሁሉ መናገር ይችላሉ። ያማለ ይህ አገሪቱ ተስቦ በመጣ ያገዛዝ ወረርሽኝ ሰበብ በመሸበርና በፍርሃት ልክፍት ተይዛ በጋራ እያጠፋናት መሆኑን ከወዲሁ ማጤንን ይጠይቃል። የታጋይ ደም በእኛም ላይ መጮህ አይቀርምና አገር አጥፊ እየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍር ጥሩ ይመስለኛልም እላለሁ። ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በወርደት ሊያፈርሷት እንደሚቃተቱት ነፍጣን ጎሎች ሳይሆን እጥብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘዋል መሆኑን የሚያውቅ ያውቃል ይከተላል። ዘረኛው አገዛዝ ለጥፋት የተሰማራ መሆኑን ተረድተን ለማይቀረው ህዝባዊ አመጽ እንነሳ።
የኢትዮጵያ ህዝብ የዲሞክራሲ ትግል ታሪክን ወደ ኋላ ተመልሰን ስንቀኝ የምናየው ድንቅ ኢትዮጵያዊነትን የተላበሰ የህዝቦችን በጋራ ለጋራ ችግር በአብዛኛው ባንድነት አቅፎ ለመብቶቹ መከበር የተፋለመበትን ግዚያትና በጋራ የከፈለውን መስዋዕትነትና የማንነቱን ክብር መገለጫዎች እንደወበሩ ያሳየናል። ይህ ታሪኩ በገዥዎች በስልጣን ላይ ለመቆየት የአገዛዝ ስርዓታቸውን እድሜ ለማራዘም የህዝብን ክብር እና ቅዱስ ዓላማ በሚያጠለሽ ካለመበት ግብ የሚያስት መርዝና በተንኮል የተሸረበ ደባ የተፈጸመበትም የትግል ጉዞ ሆኖ እናገኘዋለን። የኢትዮጵያ ህዝብ ምንም እንኳን ከተለያዩ አቅጣጫዎች የመከፋፈል በዘር፣ በሃይማኖት፣ በአካባቢ፣ በቋንቋ ገዥዎች በባዕዳን በመደገፍ ቢጥሩም ይህንን የተከነባበረ የከፋፍለ ግዛ ደባ ተንኮል በመበጣጠስ በተደጋጋሚ ባንድነት ቆሞ ገዥዎችንና በዝባዦችን ያሳፈረበትና የማይቀሬ የህዝብ ድል አድራጊነትን በገሃድ ያሳየበትና ጠላትም ያንኑ ያክል የበለጠ ከፋፍሎ ለመግዛት ቁርጠኝነቱን አጠንክሮ የስርዓቱ ደጋፊዎችን የገንዘብና የልምድ ተመክሮን ባካበተ መልኩ ቀጥሎበት ብሔር ከብሔር፣ ቋንቋን ከቋንቋ፣ ሃይማኖትን ከሃይማኖት፣ ጾታን ከጾታ ሳይለይ ከፋፍሎ የማጥቃቱን ስራ አማራጭ የሌለው ብቸኛ መሳሪያቸው መሆኑንም አምነው እስካሁን ቀጥለውበታል። ጥቂት ከጭቁን ብሔር ተወላጅ ነን ባዮች አድርባይ ምሁራንና በክልል ፖለቲካ ተክነናል ባዮች ሊቅ በሉን መሪ በሉን ጀነራል አዝማች በሉን ባዮች ምንም እንኳን የወያኔን ፍጹም አምባገነናዊ ስርዓት ከጥቅማቸው አንፃር ቢጠሉም በይፋ ቢቃወሙም ነገር ግን ስርዓቱ ያጎናጸፋቸውን ጥቅማ ጥቅሞች ማጣት ስለማይፈልጉ የስርዓቱን መፍረስ አጥብቀው ይቃወማሉ። በስርዓቱ ተመልምለው የስርዓቱ ታማኝ አገልጋይ የነበሩና በታማኝነታቸው ሹመትን፣ ሀብትን፣ ስልጣንን ያካበቱ ጠባብ ብሔረተኞች ባለስልጣናት የለውጥ ደጋፊዎች መስለው በአደባባይ ቢታዩም የስርዓት ለውጥ ፈላጊዎችንና አቀንቃኞችን እያደኑ ከማክሸፉ ስራ ዋና ተልኳቸው አድርገውታል። እነዚህ የብሔር ጭቆናንና ጭቆናን እንደ ዋና የሀገሪቱ የፖለቲካ ዶክትሪን አድርገው በመጠቀም ከመጡበት ብሔር ዘንድ እንዲመለክባቸው የሆኑ ፖለቲከኞች የህዝብን የስር ነቀል ለውጥ ጥያቄዎችን በማፈንና በሌላ ከፋፋይ ጥያቄዎች በመተካት ጥያቄዎች አዳፍነውት ያልፋሉ። እስከዛሬ የብሔር ጭቆናን ማዕከል ባደረገ የፖለቲካ ትርክት የህብረተሰቡ የዲሞክራሲ የኢኮኖሚ የማህበራዊና የፍትህ በደሎች በሙሉ ምክንያቱና ተጠያቂው ጨቋኙ ብሔር ያው የፈረደበት አማራው እንደሆነ አድርገው በመስበክ ህዝቡን በጅምላ በተለይ ከመጥበት ብሔረሰብ ህዝብ በጅምላ በማሰለፍ የፖለቲካ ስልጣንን እንዲጎናጸፉ አጥቁቷቸዋል። የስልጣን ኮርቻዋን ከተቆናጠጡ በኋላ ሁሉ ነገር ግነት ሆናል። ችግር፣ መከራ፣ ረሃብ፣ ድህነት፣ በሽታ፣ ርዛት ይወገዳል። ዲሞክራሲ ያብባል፣ ፍትህ ይሰፍናል ተብሎ ሲሰበክ የነበረው ህዝብ ያ ሁሉ ተስፋና ህልም የጉም ሽታ ሆኖ ሲቀርና ተስፋው ሲጨልም የነበረው አማራጭ ያንኑ አይቀሬውን ስነቀለው እውን ለማድረግ ፍላጎቱን በማሻማና በግስ ያስቀምጦ ፍልሚያውን መቀጠል ነበረበት። ጠላቶቹም ኃይሉን አንድነቱን በመከፋፈል በጋራ ህዝብን ረብጦና ጨፍልቆ ዘላለም እየበዘበዘ ለመግዛት ካለው ፍላጎትና ቁርጠኝነት የተነሳ በየደቂቃውና በየሰዓቱ ትኩረቱና ጥረቱ ለዘላለም ረብጦ ለመግዛትና እድሜውን ለዘላለም የሚያስቀጥለውን ድርጅታዊ፣ ኢኮኖሚያዊ፣ ማህበራዊና የቁጥጥር የስልጣን ስራዎች ላይ የተጠመደና የተወጠረ ቡድን ነው። በተለይ የኢትዮጵያ ህዝብ በየጊዜው በሚያሳየው የአመጽና የምብተኝነት ትግል ስርዓቱን አይቀሬ ውድቀት በግስ ያያሳየው በመመረዱ ይህ የህዝብ ህልም በግፈኛው ቡድን በየጊዜው እየከሸፈና እየተቀለበሰ ዘላለም እንዲኖር ህዝብም ተስፋ ቆርጦ ከክርስቶስ ወይም ደግሞ ከአላህ የተሾመበት በመሆኑ ከእግዚአብሔር በስተቀር የህዝብ አመጽ አይጥለውም ብሎ እጅ ሰጥቶ እንዲቀመጥ ለማድረግ የወያኔ የማሰቃያ ክንድ በራሱ ዝሎ እስካቆም ድረስ እየተገረፈ እየተሰደደ እያለቀሰ እንዲኖር አምኖም እንዲቀመጥ ለማድረግ የታለመ ሴራና ጥረት ነው። ይህ የወያኔ ከፋፍለህ ግዛ መመሪያ የወያኔ ብልህ የስራ ፈጠራ ሳይሆን ምዕራባውያን ቅኝ ገዦች ለዘላለም ዓለምን ተቆጣጥረው ለመግዛት ከነበራቸው ህልምን ተንደርድረው በሄዱበት የቅኝ ገዦች የፖለቲካ ሂደት ውስጥ የተቀሰመ ሙሉ በሙሉም ባይሆን በአብዛኛው ውጤታማ ሆኖ ያገለገላቸው በመሆኑ በዚህ መመሪያ ቀጥለውበት ይኸው አገራችንን በዚህ ከፋፍለህ ግዛ በሚል አዙሪት ውስጥ ከተዋት ወያኔ በሚባል የእንግዲህ ልጅ ፊታውራሪነት ብዙ ግልግል ጭንጋፎችን በማፍራት የሀገራችንን ውርደትና የህዝባችንን ስቃይ ቀጥሎ ታይቶ የነበረውንም የድል ተስፋ አደብዝዘው በመቃብራቸው ላይ አፋፍ ላይ ቆመው የመጨረሻ የከፋፍለህ ግዛ የፖለቲካ ቁማራቸውን በታጠቀ ጦር በተደገፈ ዘመቻ ተያይዘውታል። ከሰባት እና 8 ወር በፊት የአማራ ደም ደሜ ነው፣ የኦሮሞ ደም ደሜ ነው፣ የሶማሌ ደም ደሜ ነው፣ የደቡብ ደም ደሜ ነው በማለት የወያኔ የ27 ዓመት የከፋፍለህ ግዛ ሴራ አክሽፎ የወያኔን ኩሮ አንቆ መተንፈሻ ሲያሳጣው ይህንን አይቀሬ ጸረ ስርዓቱ መዓበል ምዕራባውያን እንደተለመደው የከፋፍለህ አክሽፍ ሴራ ፓወር ሼሪንግ በሚል ጭምብል የውሸት መፈክር የዛሬዎቹን ሹመኞች እፊት በማስቀመጥ ስርዓቱን ህዝብ ከሚያወግዘው በላይ እንዲያወግዙ፣ ህዝብ ከሚኮንነው በላይ እንዲኮንኑና ጥቂት የፖለቲካ ስረኞችንም በመፍታት ህዝብ መስማት የሚፈልገውን እየተናገሩ ነገር ግን ዋናው ተልዕኳቸው የህዝብን አመጽ ማብረድና ማስተንፈስ ብሎም ስርዓቱን ማስቀጠሉን ስራ በተጠናከረና በማያሻማ ሁኔታ አስረግጠው ማስኬዱን ተያይዘውታል። ምርጫ 97ን ያስታውሰዋል። በድጋሚ እኛ በምዕራባውያን ኤምባሲ በሰልፍ ተወጥረን እነሱ በአሜሪካ ኤምባሲ በአዲስ አበባ የግድያውን የስርዓቱን የመከፋፈሉን ስራ ቀንና ሌሊት ይሰሩ ነበር። የሹመቶቹ ዋነኛውም ወሳኝ ስራቸው አንድ ይህ መከራና ግፍ ያስተባበረውን ህዝብ ህብረት ማክሸፍ፣ ለዚህም ተግባራዊነት ቀደም ሲል በተሰራው ስራ መሰረት በቀላሉ በህዝቦች መካከል ጦርነት ማፈናቀል ስደትን መቀስቀስ በሚለው ስትራቴጂ ላይ በመመርኮዝ የመጀመሪያው በጭናክሰን በኢትዮጵያውያን ኦሮሞዎችና በኢትዮጵያውያን ሶማሌዎች ብሔረሰብ መካከል በአብዲኢሌ አዝማችነት የተፈጸመውን ግፍ የማዕከላዊ መንግስት የሚዲያ እንኳ ሽፋን ሳይሰጠው ከሁለት እስከ ሶስት ወር በላይ ሄዶ ነበር። የክልሉ መንግስት እንኳን ዝምታን ነበር የመረጠው። ህዝብ በመቶ ሺዎች በየቀኑ ሲፈናቀል የነለማ መገርሳ የክልሉ መሪዎች የተባሉት በአዲስ አበባ ወጣቱን እየተበሰቡ ልማት ወይም ደግሞ ሚሶም የሚል ተረት ይሰብክ ነበር። ችግሩ የጭናክሰንን አልፎ ጉርሱምና ባቢሌ ሲደርስ በሚዲያ ቀርበው ማውራት ጀመሩ። ይህ የሚያሳየው በበቂ ህዝብን ማፈናቀላቸውንና ህዝብን ከህዝብ ብሔርን ከብሔር ማቃቃራቸውን አረጋግጠዋል ማለት ነው። ወደማይታረቁበት ደረጃም አድርሰውታል ማለት ነው። ይህ ህዝብን የመከፋፈል ሴራ አድማሱን ማስፋት በቦረና ዘልቆ ሆስፒታሎችን፣ ሆቴሎችን፣ ትምህርት ቤቶችን እንኳን ሳይቀሩ በሞርተርና ላውንቸር ተደብድበው ከ60 ሺህ ህዝብ በላይ ወደ ጎረቤት አገር ኬንያ ባንድ ቀን ሲሰደድ የክልሉ ወይም ደግሞ የማዕከላዊ መንግስት የሁለትና የሶስት ደቂቃ ያልበለጠ የዝና ሽፋን ነበር የተሰጠ። ይባስ ብለው በሶማሌ ገሪ ጎሳ በአንድ በኩል በቦረና ኦሮሞዎች በኩል ኦነግ የሚል ስም በመስጠት ሁለቱንም ቡድኖች ያስታጠቁት ወያኔዎች መሆናቸው እየታወቀ የተለያዩ ቡድኖች በማስመሰል ሰላማዊውን ህዝብ ከኑሮው በማፈናቀል በማስ ሚዲያ እየወጡ መግለጫ እንዲሰጡ በማድረግ ህዝቡን እንዳይተባበርና አንድ ሆኖ እንዳይቆም በከፍተኛ ስራዎች እየሰሩበት ስራ ነው። ይህ በምስራቅ ኢትዮጵያ በኢትዮጵያ ሶማሌዎች በኦሮሞ ብሔረሰብ መካከል የተጀመረው የመከፋፈል ሴራ በምዕራብ ኢትዮጵያ በወለጋ በኢሉባቦር በቤኒሻንጉል ዘምቶ አሁንም በታጠቁና በትግራጁ ኃይሎች ቀጥሎ በአንድነት ይህንን ስርዓት ለመጣል የቆመውን ህዝብ መከፋፈል ከፍተኛ መፈናቀልን፣ ስደትን፣ ሞትን፣ ረሃብን በህዝብ ላይ እንዲፈጸም ህዝብ ያለ አንዳች እርዳታ በሜዳ ላይ እንዲፈስ ለበሽታ ለረሃብ እንዲጋለጥ አድርጎታል። ይህ ሁሉ ደባ ስርዓቱን ለማስቀጠል ከነደፉበት ሴራዎች አካል ነው። አሁንም በምዕራብ ኢትዮጵያ እርቀ ሰላም ወርዷል ከተባለም በኋላ የህዝብ በሜዳ ላይ ፈሶ የድረሱልኝ ዋይታ እያሰማ ይገኛል። ይህ ደባና ሸር ወደ መሃልና ሰሜን ኢትዮጵያ አድማሱን አስፍቶ ቀጥሎ ይገኛል። ቀደም ሲል በውጭ የነበሩ ተቃዋሚነን ባዮች በመህረት ወደ ሀገር ማስገባት በሚል ሴራ የነ ኦነግ ቡድኖች በአዲስ አበባ ነዋሪ ህዝብ ላይ የትንኮሳ ተልእኮ ተሰጥቷቸው በወሰዱት እርምጃ ሰላማዊው የአዲስ አበባ ወጣት ወደ እስር ቤት የተጋዘበት ሁኔታ ተመልክተናል። ይህም የአዲስ አበባ አበባን ህዝብና ወጣት ለመከፋፈል የተሸረበ ሴራ አካል ነበር። ቀጥሎም በቡራዮ በነዚሁ ኦነግ በሚባል ስም በተደራጁ የስርዓቱ እድሜ አስቀጣይ የሞብ ወይም ደግሞ የባለ ምንጫ ቡድን በቆንጆራና በጦር ከሀያ ሰባት በላይ የሰላማዊ ዜጎች ህይወት እንዲያልፍ ሆኗል። ይህም ዘር ተኮር መልክ ይዞ በደቡብ ኢትዮጵያ በኦሮሞ ብሔረሰብ ላይ እልቂት እንዲፈጸም የሚያስችሉ ሁኔታዎች ተፈጥረው በህዝብና በሀገር ሽማግሌዎች አርቆ አስተዋይነት ችግሩ ሊወገድ ቢችልም፣ በሌላ መልክ በደቡብ ክልል በገሙና በሲዳማ ብሔረሰብ መካከል በተፈጠረው ወያኔ ኢህአዴግ ሰራሽ ግጭት የብዙ ህዝብ ህይወት አልፏል። በብዙ ሚሊዮን የሚቆጠር ህዝብ ንብረት ወድሟል። በብዙ ሺህ የሚቆጠሩ ከመኖሪያ ቤታቸው ተፈናቅለዋል። ለስደት ተዳርገዋል። ሀብት ንብረታቸው ወድሟል። ለረሃብ ለበሽታ ተዳርገዋል። በተመሳሳይ በጊዲዮን ብሔረሰብ ላይ በከፍተኛ የማፈናቀልና የንብረት ውድመትና ዜጎች ለፍልሰትና ለስደት ተዳርገዋል። በከፋ በጉራጌ ማህበረሰብም ከፍተኛ የህዝብ ህይወት ህልፈት የንብረት ውድመት ተከናውኗል። እንዲሁም በጉጂ በኦነግ በሚባል አሸባሪ ቡድን በዜጎች ንብረትና ህይወት ላይ ጥቃት በመሰንዘር ከህዝብ ቤት ንብረቱን ጥሎ እንዲሰደድ ተደርጓል። ይህ ሁሉ በሀገሪቷ ሙሉ ግዛት ውስጥ ሲከሰት በጠቅላይ ሚኒስትር ተብዬው በአንዱም ስፍራ ላይ በአካል ተገኝቶ ህዝብን ያጽናናበት ወቅት አልታየም። በሰለጠኑት አገራት ሄሪኬን ወይም ደግሞ ማዕበል ወይም ደግሞ የበረዶ ጥፋት ሲደርስ መሪዎች በስፍራው በመገኘት ለህዝቦች አስፈላጊውን እርዳታ በማድረግ ህዝቦችን ያጽናናሉ። እንኳን በዚህን ያህል ሺዎች ህዝቦች በጦርነት ከቤት ከንብረታቸው ህፃን ሽማግሌዎች አዛውንቶች ተሰደው ለአውሬ ቀለብ ለአስቀያሚ አየር ንብረት ሲጋለጡ በረሃብ በበሽታ ሲቀቀሉ የማይታይ መንግስት ግጭቱ የዘር መልክ ይዞ በገሙና በሲዳማ ብሔረሰብ መካከል የብዙ ሰላሚ ዜጎች ህይወት አልፏል። ይህ ሁሉ በተቀነባበረ የህዝብ መከፋፈል እቅድ በተግባር የተተረጎመ ክስተት ነበር። በዚህ አካባቢ ተነስቶ የነበረው ከፍተኛ የህዝብ ተቃውሞ በድርጅቶቹ አመራሮች ላይ እንደነ ሽፈራሹ ጉጤ የመሳሰሉትን ግፈኞች ኃይለ ማርያም ደሳለኝም ጭምር እንዲወገድ ሲጠይቅ የነበረ ህዝብ ስለነበረና ይህንን አንድነት ሊጠገን በማይችልበት ደረጃ ማፍረሱ አስፈላጊ ነበር። ሌላው በሰሜኑ የኢትዮጵያ ክልል ያለው ከፍተኛ የወያኔ ስርዓት ጥላቻ ለወያኔ መንግስትና ለስርዓቱ ምንጊዜም ቢሆን ስጋትና ፍራቻ ምንጭ እንደመሆኑ ወያኔም የዛን አካባቢ ህዝብ ጂኦግራፊያዊ ይዘት ከመለወጥ የህዝብን ስብጥር ከመቀየር በላይ የኢትዮጵያን ግዛት የሆነውን ለባዕድ ለሱዳን በባለቤትነት አሳልፎ የሰጠበት ይህ ብቻ ማለት ይህ የሰሜኑ የኢትዮጵያ ህዝብ በጋራ አብሮ ከቆመ ከፍተኛ ስጋት በመሆኑ በእርግጠኝነት ስርዓቱን ለማስቀጠል የሚቻለው ይህንን ህዝብ ማበጣበጥ አንድነቱን ማናጋት በመሆኑ የቅማንት መብት ተከራካሪዎች በሚል አደራጅቶና አስታጥቆ በታጠቀ ጦር አሳጅቦ በሪፍራንደም ያልሆነለትን በጦርነት እና የታጠቀ ኃይል በማስተማራት ህዝቡን ቤት ንብረት በማቃጠል በመዝረፍ የህዝብን ከቀየውና ከመኖሪያ ቤቱ ማፈናቀል ለስደት ዳርጎታል። የህዝቡን አንድነት አናግቷል። የጋራ ትግሉን አስቸጋሪ አድርጎታል። የክልል ጥያቄዎች በየአካባቢው እንደ እንጉዳይ እንዲፈሩ አድርጓል። ይህ ሁሉ የአንድነቱና ለመናድ የተሸረበ ሴራ አካል ነው። ለእድገት፣ ለልማት፣ ለዲሞክራሲ የተሰራ ስራ አይደለም። በምዕራባውያንና በአረቦች የተቀነባበረ ሴራ ከሰባ እስከ መቶ ሺህ ህዝብ ያለቀበት የኢትዮ ኤርትራ ድንበር ውዝግብ ያለ ኢትዮጵያውያን ህዝብ ምክርና ሌላው ቀርቶ ይህ አለ የሚባለው የስሙላ ፓርላማ እንኳን ሳይመክርበት በሹመኛው ብቸኛው ውሳኔ የኢትዮ ኤርትራ ድንበር ያለ ድርድር ክፍት እንዲሆን ተወስኖ የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ለበዓል ተላልፎ የተሰጠበት ሁኔታ የተፈጸመበት ክስተት ነበር። ይህም የህዝብን አንድነት ለመከፋፈል በሹመኞቹና አማካሪዎቹ የተቀየሰ እቅድ ነው። ይህ በመላ ሀገሪቱ የሚካሄደው ጦርነት፣ የህዝቦች መፈናቀል፣ መሰደድ በአንዲት ቲፒኤልኤፍ ብቻ ያው ከስልጣን ተባረው በመቅሌ መሽገው ነው ያሉት እየተባለ የሚሰበክበት ሰዓት፣ መዋቅራቸው በሌሎች ጠባብ ብሔረተኞች በተተካበት ሰዓት፣ ሌላ አብሯቸው ያለ ኃይል የለም ወይም ደግሞ ያለው መንግስት የሚያሳያቸው ባህሪዎች ሁሉ አብሯቸው የለም ብሎ ለማለት በጣም አስቸጋሪ ነው። እንዳውም ሹመኛውና አማካሪዎቹ በግልጽ ወደ ቀድሞ የአፈናና የእመቃ ባህሪያቸው እያሳዩ እየተባበሩ የመጡበት ሁኔታው እንደሆነ ሁኔታ ያሳያል። ተመልከቱ፣ ከ16 እና 17 ባንኮችን ዘርፎና ንብረት አቃጥሎ በርካታ የጸጥታ ኃይሎችን ገድሎ ንብረት ዘርፎ የተዘረፈ የተባለው የዳዊት ኢብሳ የትጥቅ አካል እና ዳዊት ኢብሳ በአዲስ አበባ በሆቴሎች እየተመሸነሸነ ደጋፊዎቹ ትጥቃቸውን አንግተው በአዲስ አበባ በአደባባይ እየተንሸራሸሩ የለገጣፎ ነዋሪዎች ቤታቸው በላያቸው ላይ እየፈረሰ የሚሰደዱበት ሁኔታ እየተፈጸመ መሆኑን እያየ ነው። ታዲያ ይህ የማስራ ነው የሚባለው ያው የጠባቡ የዘረኛው የፋሽስቱ የወያኔ መንግስት እና ተባባሪዎቹ ሌሎች ሊሆኑ አይችሉም። ሌሎቹ ሊሆኑ የሚችሉት ያው ሲያገለግሉ የነበሩና አሁን ሲወዱ ኢትዮጵያዊነትን የሚሰብኩ ፊታውራሪያት የሚካሄድ አገር ማፍረስ ሴራና የህዝቦች የዲሞክራሲ ትግል ቅልበሳ ደባ በመሆኑን በግልጽ ያሳያል። ሀፍረት የሌለው ሹመኛ በቴሌቪዥን እየወጣ ለኪንደን ጋርደን ህፃናት ስቶሪ አንባቢ ይመስል ህዝቡ በገሃድ የሚያውቀውን በአገራችን የሚካሄደውን ጦርነትና የማፈናቀል ስራ እንደሚያውቅና ተባባሪም እንደሆነ ህዝብ እንደሚያውቅ እያወቀ በህዝብ ፊት እየወጣ እኔ የማውቀው ነገር የለም እያለ ሲዋሽ ትዝብት ላይ ይጥለዋል እንጂ ህዝብን አይደለም። የለገጣፎን ህዝብ ማፈናቀል ከኔ እውቅና ውጭ ነው የተካሄደው ብሎ በቴሌቪዥን መግለጫ ሲሰጥ የመጨረሻ ቅሌትና ውርደት መሆኑን ያልገባው ሰው ቢኖር ሹመኛው ራሱ እንጂ ሌላ ሊኖር አይችልም። ይህ ዛሬ በለገጣፎ ቤታቸው በላያቸው ላይ እየፈረሰ ያሉት ህዝብ የአማራና የሌሎች ብሔረሰቦች ተወላጆች ቢሆኑም ነገ የመላው የኦሮሞ ህዝብ እጣ ፈንታ እንደሚሆን በእርግጠኝነት መናገር ይቻላል። ማስተር ፕላን አርቃቂና አስፈጻሚዎቹ የኦሮሞ ባለስልጣኖች ነበሩ። ምንም እንኳን እነ አባይ ጸሐዬ ቢያፍሩትም ፊት አውራሪ ቢሆኑም አሁንም በአዲስ አበባና ዙሪያ ያለ አርሶ አደሮች የእርሻ መሬታቸው የከተማ ክልል ነው እየተባሉ በኦሮሞ ሹመኞች ሰብላቸውና ቤታቸው በላያቸው ላይ የሚፈርስባቸው ቁጥራቸው ብዙ ነው። ለመብታቸው ቆመው የተሟገቱ ገበሬዎች በአስተዳደሩ የጸጥታ ኃይል ተደብድበውና አካለ ጎዶሎ የሆኑ ኦሮሞዎች ብዙዎች ናቸው። ይህንን የኢትዮጵያ ህዝብ ተገንዝቦ በአንድነት ቆሞ የህዝቦች መብት፣ የህዝቦች ዲሞክራሲ መብት፣ የህዝቦች እኩልነት፣ ፍትህ የሚረጋገጠው ለአንድና ለዘላለም ይሄንን አስቀያሚ ከፋፋይ ስርዓት ማስወገድ አማራጭ የሌለው ብሔራዊ ወይም ኢትዮጵያዊ ግዴታ ሆኖ እናገኘዋለን። ለዚህ ወሳኝ ትግል ኢትዮጵያውያን ባንድነት እንቁም የሚለው ጥሪ ብሔራዊ ግዴታችን ነው። አደርገንም መውሰድ አለበት አገራችንን ለመታደግ ግን ለኢትዮጵያ ህዝብ ኢትዮጵያ ለዘላለም ትኖር።
Magalieto colore canamani, ambita o si mare po va po di lui.